ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በዚህ አስቦ ታቅዶ ሆን ብሎ ለማጥቃት ህብረተሰቡ የተንቀሳቀሰ እንደሆነ ታወቀው። ይህ ኃይል ማን ይሆናል የሚለው በእኛ በኩል እስካሁን ደስ ባለው በዚህ አካባቢ ያለው የኦነግ
የመከላከያ ሚኒስቴር ምክትል ኤታ ማጆር ሹም ጽፈት ቤት ኃላፊ ኮሎኔል ተስፋይ አያሌው ናቸው።
እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ኃይል ኦነግ የለም። በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ እዛ አካባቢ ሴል የላቸውም ወይም ደግሞ ኦነግን የሚደግፍ ኃይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደርጋለን።
እኚህኛው ደግሞ የአማራ ክልል የሰላምና መረጋጋት ግንባታ ቢሮ የምክትል ቢሮ ኃላፊው አቶ ገደቤ ኃይሉ ናቸው። ሁለቱም በአብይ ርዕስ ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ መጋቢት 30/2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። በኢትዮጵያ ዙሪያ የተከሰተውን የሰላም መደፍረስ ለማረጋጋትና ዜጎች የሰላም ዋስትና እንዲያገኙ የፌዴራልና የክልል የጸጥታ አስከባሪ ተቋማት አስፈላጊውን ሕጋዊና ተመጣጣኝ እርምጃ እንዲወስዱ ትዕዛዝ መተላለፉን የብሔራዊ ደህንነት ምክር ቤት አስታወቀ። ብሔራዊ የደህንነት ምክር ቤት በመላ ሀገሪቱ እየተስተዋሉ ያሉ የሰላም መደፍረሶችን በአጠቃላይም በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ አካባቢዎች ያለውን የሰላም መደፍረስ በተለየ ትኩረት በመገምገም መግለጫ አውጥቷል። በመግለጫዎቹ በከሚሴና አጎራባች አካባቢዎች የተከሰተውን የሰው ሕይወት መጥፋትና የንብረት መውደም ተቀባይነት የሌለው ተግባር መሆኑን አስገንዝቧል። በግጭቱ ሕይወታቸውን ላጡ፣ አካላቸው ለጎደለና ንብረታቸው ለወደመባቸው ሁሉም ምክር ቤቱ የተሰማውን ሐዘን ገልጿል። ዜጎች በሰላም የመኖር ዋስትና እንዲኖራቸው ማድረግና የሕግ የበላይነት ማስፈን የመንግስት ዋነኛ ኃላፊነት መሆኑን ጠቅሷል። ከዚህ ጋር ተያይዞም ብጥብጡን ያቀናበሩት ያነሳሱትና የፈጸሙትን አካላት ለሕግ የማቅረቡ ስራም በከፍተኛ ትኩረት ይሰራበታል ይላል መግለጫው። ለዚህም ጥናት የሚደረግ መሆኑን ከፌዴራሉ የሚያደርግ ቡድን ከፌዴራሉ ተቋማትና ከክልሉ መሰማራቱን ገልጿል።
በሌላ ተያያዥ ዜና የአገር መከላከያ ሰራዊት ግጭት ተከስቶ በነበረባቸው በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና እንዲሁም በሰሜን ሸዋ ዞኖች በመግባት የመቆጣጠርና የማረጋጋት ስራ በማከናወን ላይ መሆኑ ተገለጠ። በኢፌዴሪ የመከላከያ ሚኒስቴር የምክትል ኤታ ማጆር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ፋና ብሮድካስቲንግ ኮርፖሬሽን እንደተናገሩት የክልሉ መንግስት ባቀረበው ጥሪ መሰረት የአገር መከላከያ ሰራዊት ወደ አካባቢዎቹ ገብቶ የማረጋጋት ስራ በማከናወን ላይ ነው ብለዋል። አሁንም አካባቢዎቹ የተረጋጉ ቢሆንም በመንገድ ዳርቻዎች አልፎ አልፎ የተኩስ ልውውጥ እንዳለ ተገልጧል። ከተሞቹ ለመረጋጋት እየገቡ ቢሆንም በገጠራማ አካባቢዎች የተኩስ ልውውጡ እንደሚሰማ ኮሎኔል ተስፋዬ ጠቁመዋል። የግጭቱን መንስኤም ከህብረተሰቡ ጋር በመተባበር የማጣራት ስራ እንደሚከናወንና ያን ውጤትን መሰረት በማድረግ እርምጃ ይወሰዳል ሲሉ አመላክተዋል። ደሴ፣ ኮምቦልቻ፣ ደብረሲናና እንዲሁም ደብረ ብርሃን መንገዶችንም የማስከፈት ስራ እንደሚከናወን ጠቁመዋል።
ሱዳን ውስጥ ባለፈው ሳምንት መጨረሻ ላይ በተካሄደው ግጭት 7 ሰዎች ተገድለዋል ሲሉ የሀገሪቱ የሀገር ውስጥ አስተዳደር ሚኒስትር ዛሬ ለምክር ቤት ተናግረዋል። 6 ሰዎች የተገደሉት ካርቱም ላይ ፕሬዚደንት ኦማር አልበሽር ከስልጣን እንዲወርዱ ሲጠይቁ የነበሩ የተቃውሞ ሰልፈኞችን ለመበተን የጸጥታ ኃይሎች በወሰዱት እርምጃ እንደሆነ ሚኒስትሩ ገልጿል። አንድ ሰው ደግሞ ዳርፉር ውስጥ በተመሳሳይ ተቃውሞ መገደሉን ሚኒስትር ቡሽራ ጁማ ተናግረዋል። ጁማ በገለጹት መሰረት 10,000 የሚሆኑ የተቃውሞ ሰልፈኞች ባለፈው ቅዳሜ በወታደራዊ ዋና ጽህፈት ቤት አካባቢ ተሰልፈዋል።
አገር ጎብኚዋን አሜሪካዊት ኪምበርሊ ሱ ኤድኮትንና ሹፌራቸውን ዣን ፖልን ከአጋቾች ለማስለቀቅ የተከፈለ ምንም አይነት ገንዘብ የለም ሲል ዩናን የዩጋንዳ ፖሊስ አስተባበለ። ሁለት ሰዎች ምስራቅ ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ትላንት የተለቀቁት ከዩጋንዳ ብሔራዊ ፓርክ ተጠልፈው ከተወሰዱ ከአምስት ቀናት በኋላ ነው። ሀሊማ አቱማኒ ተከታዩን አጭር ዘገባ አድርሳናለች ከካምፓላ። ሰለሞን ክፍሌ ያቀርበዋል።
አሜሪካዊቷ ቱሪስት ኪምበርሊ ሱ ኤንዲኮትና ዩጋንዳዊው ሾፌራቸው ዣን ፖል ባለፈው ማክሰኞ ከቀትር በኋላ ላይ ከኮንጎ ዲሞክራሲያዊ ሪፑብሊክ ጋር በሚዋሰነው ንግሥት ኤልሳቤጥ ብሔራዊ ፓርክ ውስጥ በጉብኝት ላይ እንደነበሩ ነው የተጠለፉት። የዩጋንዳው ፖሊስ ቃል አቀባይ ፍሬድ ኢናንጋ ሲናገሩ ሁለቱን ሰዎች ትላንት እሁድ ማስለቀቅ ተችሏል ከማለታቸው በቀር ዝርዝር ውስጥ አልገቡም።
This was a high risk operation and we had identified the hideout. The
pressure was ይሄ ከፍተኛ አደጋ ሊያስከትል የሚችል ዘመቻ ነበር። በክትትል የተደበቁበትን ስፍራ አገኘን። በቦታው ላይ በተሰማራው ቡድን ኃይል መጠቀም ስጋት እንዳለው እንረዳለን። እንደ ፖሊስና እንደ ዩጋንዳ መንግስት ግን ለአጋቾች ቤዛ ወይም የማስለቀቂያ ገንዘብ አንከፍልም።
ታጋቾቹን ለማስለቀቅ በተካሄደው ዘመቻ ላይ አንዳቸውም ጉዳት እንዳልደረሰባቸው የፖሊሱ ቃል አቀባይ ጨምረው አስረድተዋል። አገር ጎብኚዋ አሜሪካዊት ኪምበርሊ ሱ ኤንዲኮት ዛሬ ሰኞ ከሰዓት በኋላ በዩጋንዳ ለዩናይትድ ስቴትስ አምባሳደር ተሰጥተዋል። ከኮንጎ የጸጥታ ኃይሎች ጋር በመተጋገዝ ጠላፊዎቹን በቁጥጥር ስር ለማዋል የተያዘው ጥረት አሁንም የቀጠለ መሆኑን የገለጹት የፖሊሱ ቃል አቀባይ አጋጣሚውን ወደፊትም ተመሳሳይ ወንጀል እንዳይፈጸም ለሌሎች አጋቾች ማስጠንቀቂያ ለመስጠት ተጠቅመውበታል። በዩጋንዳ የቱሪስት ጠለፋ ሲካሄድ ከ20 ዓመታት በኋላ ያሁኑ ለመጀመሪያ ጊዜ ነው። ፕሬዝዳንት ዮዌሪ ሙሴቬኒም በዩጋንዳ የዜጎችና አገር ጎብኚዎች ደህንነት የተጠበቀ መሆኑን በድጋሚ አረጋግጠዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እገታውን አስመልክቶ ዛሬ በትዊተር መልእክታቸው ሕዝብ አመኔታ እንዲያድርበት ዩጋንዳ ጠላፊዎቹን ማግኘት አለባት ብለው እንደነበር ተዘግቧል።
አድማጮች ዜና የምትተላልፉላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ የኢራን አብዮታዊ ዘብን በውጭ አሸባሪ ድርጅትነት ልትፈርጅ ነው። ይህ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የተመራ እርምጃ የኢራን መንግስት አሸባሪነትን የሚረዳ ከመሆኑም በላይ የኢራን አብዮታዊ ዘብ አሸባሪነትን በገንዘብ እንደሚረዳና እንደ መንግስታዊ ጥበብ እንደሚሰራበት ይገነዘባል። አብዮታዊው ዘብ የኢራን መንግስት ዓለም አቀፍ የሽብር ዘመቻ የሚያስተባብርና የሚያስፈጽምበት ዋና ምንጭ ነው ሲሉ ፕሬዚደንት ዶናልድ ትራምፕ ባወጡት መግለጫ አስገንዝበዋል። ዩናይትድ ስቴትስ የውጭ ሀገር መንግስት አካል የሆነ ክፍልን በውጭ አሸባሪ ድርጅትነት ልስትፈርጅ ለመጀመሪያ ጊዜ ሊሆን ነው። አብዮታዊ ዘብ በኢራን ከፍተኛ ኃይል ያለው የጸጥታ ድርጅት ነው።
የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር ክሪስቲን ኒልሰን ስራቸውን የለቀቁት በፈቃዳቸው ሳይሆን በግፊት ነው ሲሉ በርካታ የዩናይትድ ስቴትስ የዜና ዘገባዎች አመላከቱ። ኒልሰን ትላንት ማታ በዋይት ሀውስ ቤተ መንግስት ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ከተነጋገሩ በኋላ የስንብት ደብዳቤ ማቅረባቸው ተዘግቦ ነበር። በብዙ ሺህ የሚቆጠሩ ህጋዊ ፈቃድ የሌላቸው የማዕከላዊ አፍሪካ ፍልሰተኞች ጥገኝነት ለመጠየቅ በሜክሲኮ በኩል ወደ ዩናይትድ ስቴትስ መግባታቸውን አስመልክቶ ትራምፕ ከሞላ ጎደል በየቀኑ ቁጣ ሲያሰሙ ቆይተዋል።
እስራኤላውያን ነገ በአክራሪ የፖለቲካ አቋማቸው በሚታወቁት የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁና በመካከለኛ አቋማቸው ቀድሞ የጽህፈት ቤታቸው ኃላፊ ቤኒ ጋንስ መካከል በሚካሄደውና የጠበቀ ፉክክር በታየበት ምርጫ ድምጻቸውን ይሰጣሉ። የትኛውም እጩ በተናጠል መንግስት ለመመስረት የሚያስችል አብላጫ ድምጽ ያገኛሉ ተብሎ አይጠበቅም። ለኔታንያሁ የትምምን ድምጽ የመስጠት አለያም የመንፈግ ውሳኔ ተደርጎ በተወሰደው ምርጫ አሸናፊው የጥምር መንግስት ለመመስረት ይገደዳል ተብሎ ነው የተጠበቀው። ሊንዳ ግራንስተን ከኢየሩሳሌም ያጠናቀረችውን አጭር ዘገባ አሉላ ከበደ ያቀርበዋል።
ቤኒ ጋንስ ለሰማያዊና ነጭ ፓርቲያቸው የምርጫ ዘመቻ ወደ መተላለፊያው ኮሪደር በሚዘልቁበት ወቅት በዙሪያቸው ካለው ሁሉ እጅግ ገዝፈው ይታያሉ። ድልብ እንደምንጎናጸፍም አምናለሁ ይላሉ።
I intend to become a Jerusalemite. Watch out.
ኢየሩሳሌማዊ መሆን ነው ፍላጎቴ ብቻ ያን ጊዜ ያን ሰዓት ተጠባበቁ ነበር ያሉት። ከፍተኛ መንቃቃት የሚታይባቸው የሚስተር ጋንስ ደጋፊዎች እጫቸው ያሸንፋሉ የሚል ከፍ ያለ ተስፋ ቢያሳድሩም የቅርብ ጊዜው የድምጽ ሰጪዎች ቅድመ ትንበያ ውጤቶች ግን ፍክክሩ የጦፈና አሁንም አንገት ለአንገት ትንቅንቁ እንዳለ መሆኑን ነው ያመለከቱት። የረጅም ዓመታት ልምዳቸውን በማውሳት የምረጡን ዘመቻቸውን ያካሄዱት ኔታንያሁ በበኩላቸው ለ12 ዓመታት የዘለቀው የሐላፊነት ዘመናቸው እስራኤልን በብቃት ለመምራት የሚያስችል የፖለቲካ ልምድ በማካበት ብቸኛው እንደሚያደርጋቸው በመናገር መራጩን ለማሳመን ጥረዋል። ከዓለም መሪዎች ይልቁንም ደግሞ ከዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጋር ያላቸውን የጠበቀ ግንኙነትም የተነካሪያቸው ማሳያ አድርገው ያቀርባሉ።
Israel has been blessed to have many friends who sat in the Oval Office. But Israel has never had
እስራኤል በዋይት ሃውስ በርካታ ወዳጆች ያሏት የተባረከች አገር ነች ነው ያሉት ኔታንያሁ። ይሁንና ከናንተ አሉ አድማጮቻቸውን ከናንተ የበለጠ ወዳጅ ግን ኖሯት አያውቅም ነው ያሉት። ክፉኛ ፍክክር የበዛበት ምርጫ ነገ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አራኒ ፍሳየንን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን የዕለቱ አብይ ርዕስ
ሰሞንኛውን አወዛጋቢ ጉዳይ ይመለከታል። የመከላከያ ሰራዊት ግጭት በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ከገባ በኋላ ሙሉ በሙሉ ተኩስ መቆሙን የመከላከያ ሚኒስቴር የታማጆር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ለአሜሪካ ድምጽ ገልጠዋል። ግጭቱ የተካሄደው በህዝቦች መካከል አይደለም፣ የተጋጩትና የታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው፣ ጉዳቱም የደረሰው በሁለቱም ወገን ነው። ኦነግ በአካባቢው የታጠቀ ኃይል የለውም፣ ነገር ግን እዛ አካባቢ ሴል ወይንም ህዋስ የላቸውም ወይም እነሱን የሚደግፍ የለም ብሎ መናገርም አይቻልም። በአጠቃላይ የደረሰውን ጉዳት በተመለከተም በነገው ዕለት የተጣራ መረጃ እንሰጣለን ብለዋል ኮሎኔሉ። ጽዮን ግርማ ነች ያነጋገረቻቸው። እነሆ
ባለፉት 2-3 ቀናት በአማራና በኦሮሞ መሀል ግጭት ተነስተዋል። የግጭቱ መነሻ ምንድን ነው? ያደረሰው ጉዳት ምንድን ነው? ግጭቱን ከጀርባ ሆኖ ግጭቱ እንዲቀሰቀስ ያደረገው ማን ነው የሚል የመከላከያ ኃይላችን ከገባ በኋላ እናጣራውና በጨረስነው ጊዜ ለሚዲያም ለህዝቡም ይፋ እናደርጋለን። ግን አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ተኩስ የለም፣ ሰላም ወደ ነበረበት ተመልሷል።
የደረሰው ጉዳትስ ምን ያህል ነው? አሁን እዚህም እዚያም የሚነገሩ የቁጥር መረጃዎች አሉ። ብዙ ሰው ተጎድቷል፣ ከፍተኛ ነው ጥቃቱ፣ ተኩሱ የሚሉ የተለያዩ መረጃዎች ይወጣሉና አሁን ባለበት ደረጃ የደረሰው ጉዳት መጠን ምን ያህል ነው?
የደረሰው ጉዳት ከነበረው ሁኔታ አንጻር ከፍተኛ ነው በሁለቱም ወገን። ቀጣይ ከሆስፒታሎችም ከሌሎችም ሰራዊታችንም መሬት ላይ ያለው ሁኔታ ካጣራ በኋላ ብንፈታ አይሻልም? ሲሆን
ልክ ነው፣ የተጣራ መረጃ ቢሰጡን የተሻለ ነው የሚሆነው። አሁን እንደጠቀሱት እርሶም በአማራና በኦሮሞ መካከል በሁለቱም ወገን የሚል ነገር ሲናገሩ ተሰምተዋልና ግጭቱ በህዝቦች መካከል ነው ወይስ በታጠቁ ኃይሎች መካከል ነው? በማንና በማን መካከል ነው?
እንግዲህ እስካሁን ባለኝ መረጃ ግጭት የተካሄደው በህዝቦቹ መሀል አይደለም። ህዝቡ ለዘመናት ከሚሊዮን በላይ በሚቆጠሩ አመታት ህዝቡ በጋራ የኖረ ተዋልዶ ተጠባብሮ እኔ ኦሮሞ ነኝ እኔ አማራ ነኝ ሳይል በጋራ ሲኖር የነበረ ህዝብ ነው። ነገር ግን ከኋላ ሆነው ለተለያየ ፖለቲካ ፍጆታ ለመጠቀም በሁለቱም በኩል ግጭቱን የሚቀሰቅሱ ኃይሎች ያሉ ነው የሚመስለኝ። ለማንኛውም ግን እስካሁን በደረሰን መረጃ የታጠቁ ኃይሎች ናቸው በሁለቱም በኩል። በሁለቱም በኩል የታጠቀ ኃይል ስልሽ የታጠቀ ሌላ ሰራዊት ወይም ደግሞ እኛ ማናቀው ኃይል አይደለም። እዛው አካባቢ ሚሊሻው ወይም ደግሞ በህዝብ ውስጥ ታጥቆ የሚገኘው ኃይል ነው እሱ ነው ወደ ግጭት የገባው።
የአማራ ክልል ዛሬ በሰጠው የተለያየ መግለጫ ማለባበስና መሸፋፈን አያስፈልግም የተደራጁ ኃይሎች የሚባሉት ኦነግ ነው የሚል መግለጫ ሰጥተዋልና በእናንተ በኩል ምን ትላላችሁ በዚህ ላይ?
እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ኃይል ኦነግ የለም። ኦነግ ከኤርትራ የገባው ቀጥታ ወደ ኦሮሚያ ክልል በዚህ ባርክ አካባቢ ስልጣና ላይ ነው ያለው ያለፈት ከገባው ታክቶ የገባው ደግሞ በአባ ገዳዎች እና በኦሮሞ ህዝብ ትራክ እና በሌሎችም ኃይሎች ትራክ ትጥቁን እንዲፈታ የተደረገ ኃይል አለ። ነገር ግን እንዲ ብሎ ትጥቁን አልፈታም ያለ የኦነግ ኃይል በመራብ ኢትዮጵያ ሲንቀሳቀስ የነበረው እሱም ተመቷል። የተቀሩት የመልቀም ስራ ነው እዛ የተካሄደ ያለው። በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ እዛ አካባቢ ሴል የላቸውም ወይም ደግሞ ኦነግን የሚደግፍ ኃይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደርጋለን። ነገር ግን አሁን ግጭት የተቀሰቀሰው ነገም በይፋ መከላከያ ሚኒስቴር መግለጫ ይሰጣል። በደንብ አሁን የተደረሰው ጉዳትም በዝርዝር በእኛ በሚዲያ ሰዎች በመከላከያ ሰዎች ማለቴ ነው መግለጫ ለህዝብ ይፋ ይሆናል። ኦነግ የሚባል በአካባቢው እኛ አናውቅም። ክልሉ ይሄን ካወቀ ደግሞ አስቀድሞ ኦነግን መምጣት ያለበትም ከፌደራልና ከክልል ጋር በመነጋገር መከላከያ ነው ኦነግ አለ ብሎ ወደዛ አካባቢ ኃይልም ሌላም የተደበቀ ኃይል ሽፍታም ይሁን ሌላም መላኩ ብዙ ትርጉም አልነበረውም። ምክንያቱም ህዝብ ለህዝብ ወደም እንደሚያጋጭ መገመት ነበረባቸው እንጂ እስካሁን ባለ መረጃ እኔ ኦነግ ይባል በዛ አካባቢ የሚንቀሳቀስ የታጠቀ ኃይል አላየሁምንም እኛ መረጃውም የለን።
ማን ነው እንደዚህ ይሄን ያህል ትልቅ መሳሪያ ይዞ በአካባቢው ያለው? እንግዲህ ከሁለቱም ወገን ነው ብለዋል። የመከላከያ ሚኒስተርስ ይሄን ያህል የታጠቁ ሰዎች በአካባቢው ሲኖሩ እንዴት አላወቀም?
አዎ አንደኛ የታጠቀ ኃይል የለም። ታሪክ በጉዳዩ አፋር እዛ አካባቢ ያሉ ኦሮሞዎች አማራውም በተለምዶ በባህሉ መሳሪያ ይወስዳል። መሳሪያ ትጥቅ የሌለው ህብረተሰብ የለም። ይሄ ከጥንት ጀምሮ ትጥቅ ይዞ ከብቶችንም እዛ አካባቢ የሚንቀሳቀስ አገሩንም ሲጠብቅ የነበረ ህብረተሰብ ያለበት አካባቢ ነው። አርብቶ አደር አለ፣ አርሶ አደር አለ። አብዛኛው ልክ በሌላው የአማራ ባህል እዛ አካባቢ ያለው የኦሮሞም የአማራውም የራሱ የሆነ ትጥቅ አለው። እዚህ ከውጭ የመጣ ትጥቅ የገባ ትጥቅ እስካሁን መረጃ የለንም። በኦሮሞ ዞን በኩል የሚቀርበው መረጃ በአማራ በኩል የገባው ኃይል ልዩ ኃይል የሚመስል ግን ልዩ ኃይል ያልሆነ ገብቶብናል፣ እሱን ለመከላከል እርምጃ ወስደናል የሚሉት በአማራ ደግሞ እነሱ ናቸው የመጡብን የሚል አለ። ስለዚህ ቀጣይ ማን ነው የሄደው? ወዴት ውጊያው የተካሄደ? የት አካባቢ ነው? ለምንስ ተካሄደ? ከጀርባ ሁሉም የፖለቲካ ፍጆታ ጥቅም የሚፈልግ ኃይል ከጀርባው አለ። ይሄ ምክንያቱም ዝም ብሎ ህዝብ ለዘመናት አብሮ የኖረ ህዝብ ወደ ግጭት አይገባም። ወደ ግጭት እንዲገባ ያደረገው የማዋቅር ችግር ሊሆን ይችላል ወይም ሌላም ሊሆን ይችላል፣ እሱ ቀጣይ ይጣራል። ነገር ግን ታጥቆ ውጊያ ያደረገው እዛው የሚኖር እዛው አካባቢ የነበረ ሽፍታ ነው እንጂ የሰው ደምን በማፍሰስ ምንም አይነት ጥቅም አይገኝም። ለዘመናት የኖረውን ህዝብ በማጋጨት ምንም የሚያገኝ ጥቅም የለም። የባሰ ህዝቡም እየለያቸው እየነጠላቸው ነው የሚሄደው። ቀጣይ ህዝቡን ራሱ መከላከያ አወያየት ማንም የመዋቅር አካል ሳይገባ አጣርተን ይፋ ለህዝብ እናደርጋለን።
ኮሎኔል ተስፋዬ አያሌው፣ ይሄ ከኋላ ያሉ ናቸው፣ ያልታወቁ ናቸው፣ የተደራጁ ናቸው፣ የታጠቁ ናቸው፣ ግጭት የሚፈልጉ ሰዎች ናቸው የሚል በጣም ተደጋጋሚ በየጊዜው እየተሰጠ ነው ለወራት። ግን ደግሞ አንዱ ጋር ሲቀዘቅዝ እንደገና አንደኛው ጋር እየተነሳ አንደኛው ጋር ሲቀዘቅዝ አንደኛው ጋር እየተነሳ ሰዎች ህይወታቸውን እያጡ ነው እና በመከላከያ በኩል መቼ ነው ጠንከር ያለ እርምጃ ወስዶ አገሪቱን ወደ ተረጋጋ ሰላም የሚመልሰው?
በጣም ጥሩ። ቀጣይ በመከላከያ ደረጃ እስካሁን በተለይ ከዚህ በፊት እንደሚታወቀው በሚዲያም እንደተገለጸው ሙዙንና ኦሮሞን የማጋጨት እንቅስቃሴ ያደረጉ እርምጃ ተወስዶባቸዋል። በሙሉ በቁጥጥር ስር ላይ ናቸው። ከሁለቱም ወገን ከጀርባም ሁኔታውን ሲቀሰቅሱ የነበሩ በዚህ በሌላ አካባቢም በስፋት በተለይ በሶማሌና ኦሮሞ አካባቢ ግጭት ሲቀሰቅሱ የነበሩም ተይዘዋል። አሁንም ሌላ አጀንዳ እስከዛሬ ምንም አይነት ችግር ያልተከሰተበት ከሚሴና የወሎ ልዩ ዞን ኦሮሚያና የአማራን ህዝብ ለማጋጨት ትርፍ እናገኛለን ብለው የሚያስቡ ኃይሎች የሉም ማለት አይቻልም። ምክንያቱም ግጭቱ ዝም ብሎ ከመሬት ተነስቶ አይነሳም። ለግጭቱ መነሻ የሚሆነው ሩት ኮዙ ምንድን ነው የሚለውን ቀጣይ ህዝቡ ጋር ውይይት እናደርጋለን፣ እናጠናለን። ካጠናን በኋላም ከህዝቡ ጋር በመሆን እርምጃ እንወስዳለን። ሌላው አካባቢ ግን እርምጃ እየወሰድን ነው። በሙሉ ወደ ፍርድ እየቀረቡ ነው። ወደ ፍርድ ቀርበውም የተፈረደባቸው አሉ። ይሄን ዝርዝር መረጃ ካጠቃላይ ፌደራል ፖሊስም ልታገኙ ትችላላችሁ።
በጣም አመሰግናለሁ እግዚአብሔር ይስጥልን ለሰጡን ማብራሪያ። በመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው እግዚአብሔር ይስጥልን።
እኔም አመሰግናለሁ።
ሰሞኑን በአማራ ክልል በሰሜን ሸዋ ዞን በአጣዬ ካራቆሬ ማጀቴና ሌሎችም አካባቢዎች በተፈጠረው ሁከት የሰዎች ህይወት ጠፍቷል። በርካታ ቆስለዋል። ብዙ ንብረትም ወድሟል። በደረሰው ውድመት የኦነግ እጅ አለበት ሲል የአማራ ክልል የሰላምና የደህንነት ግንባታ ቢሮ ከሷል። ኦነግ በበኩሉ በተባሉ ጥፋቶች የለሁበትም ሲል ውንጀላውን አስተባብሏል። አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል።
ከሁለት ቀናት በፊት ነው በአማራ ክልል ሰሜን ሸዋ ዞን አጣዬ ካራቆሬ ማጀቴና በሌሎች አካባቢዎች በተደራጁ ቡድኖች የአካባቢው ሰላም መደፍረስ የጀመረው ይላሉ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ አቶ ገደቤ ኃይሉ። በሁከቱም አሁን ቁጥራቸውን በውል መጥቀስ የማይቻል ሰዎች ሞተዋል፣ ቆስለዋል፣ ብዙ ንብረቶችም ወድመዋል። የዚህ ሁሉ ችግር ፈጣሪ ደግሞ የተደራጀ የኦነግ ሰራዊት ነው ይላሉ።
ባዳነት ችግር እያደረሰ ያለው በዛ በኩል የተደራጀና በታቀደ መንገድ የሚንቀሳቀስ የጦር ኃይል ስምሪትም ቢሆን አያያዝም ቢሆን ከነጠቀፍ መሳሪያ የዘለለ በቡድን መሳሪያ የሚታገስ በብሬን ማስናገር የመሳሰሉ እና የጦር ሜዳ መሳሪያዎች ያሉት በቦምብም ጭምር የሚጠቀም ነው። ይህ ኃይል በዋናነት ከዛ አካባቢ አሁን በፊት በዚህ መልኩ ተንቀጠው ላይ ይታይም። ስለዚህ አስቦ ታቅዶ ሆን ብሎ ለማጥቃት ህብረተሰቡ የተንቀሳቀሰ እንደሆነ የታወቀው። ይህ ኃይል ማን ይሆናል የሚለው በእኛ በኩል እስካሁን ደስ ባለው በዛ አካባቢ ያለው የኦነግ ኃይል እንደሆነ ነው የደረስበት። ምክንያቱም በዋናነት የጥቃት ታርጌቶቹም አማርኛ ተናጋሪ የሆኑ አማራዎች ላይ ያነጣጠረ እና መሰረት ያደረገ ጥቃት ነው በግልጽ የፈጸመው። ስለዚህ ማን ነው የሚለው በግልጽ የታወቀረው ጉዳይ ነው። ሰላማዊ ነዋሪ የሆኑ ህዝቦች ላይ እያደረሰ ነው ያለው። በማደራጀት እና በማቀናጀት የመከላከል ስራ ለመስራት ተደርጓል። በዋና ነገር መጀመሪያ አካባቢ የሀይል ሚዛኑ የታሰበት ያልነበር እና በተደራጀ መንገድ ድንገተኛ ጥቃት ያደረገ ለመሆኑ ሰፋ ያለ ነበር። በአሁኑ ሰዓት ሁኔታውን ለመቆጣጠር ተችሏል። ባሳይ የሚሆን በማጀቴ የመከላከያ ሀይል ከክልሉ ሀይል ጋር በመቀናጀት ክልሉ ጸጥታ መዋቅር ጋር ከአካባቢ ጸጥታ መዋቅር ጋር በመቀናጀት ከባቢውን ተቆጣጥሯል። ይህን የጥፋት ኃይል ለመመከት እና በአጠቃላይ ይህ ኃይል የት ነው የምንነሻው መድረሻው ሴት ነው የሚለው ዶሩን እየተገመገመ በዚ አካባቢ
የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አዳባ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በሁከቱ ኦነግ እጁ እንደሌለበት ይናገራሉ።
የኦሮሞ ነጻነት ግንባር በዛ አካባቢ ምንም ሰራዊት አልነበረውም፣ አሁንም የለውም። ይሄ የኦነግ ሰራዊት ነው የሚባለው ነገር ህዝቦችን በህዝቡ ላይ ለማነሳሳት የተጠቀሙበት ዘዴ ነው እንጂ ምንም አይነት ማስረጃም የለውም፣ ተጨባጭም አይደለም። በዛም ላይም ደግሞ የክልሉ አስተዳዳሪ በህዝብና በዛ አካባቢ በተገኘው ኃይል መካከል የተነሳ ግጭት መሆኑን አረጋግጧል።
ይህ በእንዲህ እንዳለ የብሔራዊ ጸጥታ ምክር ቤት ዛሬ መግለጫ አውጥቷል። ምክር ቤቱ በመግለጫው ያተተው ነገር ቢኖር የዜጎች በሰላም የመኖር ዋስትናና የህግ የበላይነት ጉዳይ ለድርድር የማይቀርብ የመንግስት ዋነኛ አጀንዳ ነው። በሰሜን ሸዋ ዞን አካባቢ የተከሰተውን የሰላም መደፍረስ ለማረጋጋት የፌዴራልና የክልል ጸጥታ አስተባባሪ ተቋማት ህጋዊና ተመጣጣኝ እርምጃ እንዲወስዱ ትዕዛዝ አስተላልፏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አሁን ደግሞ ወደ ኦሮሚያ እናመራለን። የኦሮሞ ዲሞክራሲያዊ ፓርቲ ለኢትዮጵያ አንድነትና ለህዝቡ የኢኮኖሚ ተጠቃሚነት እንደሚሰራ ገለጸ። የፓርቲው ምክትል ሊቀመንበርና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ የኦሮሞ ዲሞክራሲያዊ ፓርቲ 29ኛ ዓመት ምስረታ በዓል ላይ ባሰሙት ንግግር የኢትዮጵያን በጋራ መቆም አስፈላጊ መሆኑንም በአጽንኦት ሰጥተው ተናግረዋል። ሙክታር ጀማል ዝርዝር አለው።
በአዲስ አበባ ከተማ ሚሊኒየም አዳራሽ በተካሄደው የኦሮሞ ዲሞክራሲያዊ ፓርቲ 29ኛ ዓመት ምስረታ በዓልና የአንደኛ ዓመት የለውጥ ክብረ በዓል ላይ ንግግር ያደረጉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ክብረ በዓሉ ከዚህ በፊት ካከበርናቸው 28 ዓመታት ይለያል ብለዋል። ምክንያቱም የዛሬዋ ቀን ከፍተኛ መስዋዕትነትን በመክፈል ከተገኘ ድል በኋላ የሚከበር በመሆኑ ነው ብለዋል አቶ ለማ። በትግሉ ምዕራፍ ቀጣይ ትግል ከፊታችን ይጠብቀናል ያሉት አቶ ለማ የምስረታ በዓሉን ከማክበር በዘለለ ህዝቡን በልማትና በኢኮኖሚ ተጠቃሚ ማድረግ ቀጣዩ ወሳኝ ስራ ነው ብለዋል። ድሉ የሁሉም መሆኑን የተናገሩት አቶ ለማ በጋራ መቆም አስፈላጊ መሆኑንም አስመረውበታል።
በዚህ የድህነት ብርድ ውስጥ ቆመን ነጠላ ለብሰን ብርድን መከላከል አንችልም። ጋቢ መልበስ ያስፈልገናል። ብቻችንን ስንቆም ስንሆን ነጠላዎች ነን። ነጠላ ለብሰን ከብርድ መከላከል አንችልም። ጋቢ መልበስ ነው የሚያምርብን። እነተም ሁላችንም ዛሬ እንደምናየው በጋራ ሆነን እንዲ በዓላችንን ስናከብር አንድነታችንን ስናረጋግጥ እነተኛ ኢትዮጵያዊነት ይሄና ይሄ ብቻ ነው።
በኦሮሚያ ብሔራዊ ክልላዊ መንግስት የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ለህዝብ አንድነት እንዲሰሩ ጥሪ ያቀረቡ ሲሆን ልዩነታችንን ወደ ጎን በመተው ለህዝብ የጋራ ጥቅም መወያየትና በጋራ መታገል ያስፈልጋል ብለዋል። ወጣቶች በከፈላችሁት መስዋዕትነት ዛሬ ላይ ደርሰናል ያሉት አቶ ለማ እንደ ሀገር የመጣውን ለውጥ ለማስቀጠል ወደፊትም በመደማመጥና በመተጋገዝ መስራት ይጠበቅብናል ብለዋል። በዓሉ የኛም በዓል ነው በማለት በርካታ ኢትዮጵያውያን ደስታውን ከኛ ጋር ለማክበር በመካከላችን በመገኘታችሁ ምስጋናችን የላቀ ነው ያሉት አቶ ለማ ፓርቲያቸው በቀጣዩ ለሀገሪቱ ሰላምና አንድነት እንደሚሰራ እና የሀገሪቱን ብሔር ብሔረሰቦችንም ጥቅም እንደሚያስጠብቅ አቶ ለማ ተናግረዋል።
ኦዲፒ ለኦሮሞ ህዝብ የሚታገል ድርጅት ነው። የኦሮሞ ህዝብ ከኢትዮጵያ ህዝብ ተነጥሎ የሚታይ ህዝብ አይደለም። የኢትዮጵያ ትልቁ አካል ነው። ለኦሮሞ ህዝብ ስንታገል ለመላው ኢትዮጵያውያን ለሀገራችን አንድነት መታገል ማለት ነው። በዚህ አጋጣሚ ሀገራችን ኢትዮጵያ አንድ ሆና ህዝቦቿ ተከባብረው አንድ ሆነው ብሔር ብሔረሰቦች እኩል ሆነው አንድ ሆነው ተከባብረው በሰላም የሚኖሩበት አዲስቷን ኢትዮጵያ ለመፍጠር ፓርቲያችን ከመቼውም ጊዜ በላይ ለኢትዮጵያ አንድነት፣ ለኢትዮጵያ ህዝቦች አንድነት፣ ለሰላሟና ለክብሯ የሚታገል መሆኑን በዚህ አጋጣሚ ለመላው ያገራችን ህዝቦች ለማረጋጋት እንፈልጋለን።
የኦሮሞ ዲሞክራሲያዊ ፓርቲ በጨለማ ውስጥ ሆኖ የዛሬውን ብርሃን ያየ ድርጅት ነው ያሉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ድርጅታቸው ለኦሮሞ ህዝብ ብቻ ሳይሆን መላውን የሀገራችን ህዝቦች በአንድነት በሰላምና በፍቅር ያገለግላል ብለዋል። ህዝቡ በልጆቹ መስዋዕትነት የመጣውን ለውጥና ታሪካዊ ጉዞ በከፍተኛ ሀገራዊ ስሜትና ኃላፊነት እየመራ ይገኛልም ብለዋል ኢንጂነር ታከለ ኡማ። የአዲስ አበባ ከተማ ህዝብ ጥያቄዎችን ለመመለስና ህይወቱን ለመቀየርም ብዙ እንደሚጠበቅብን እንገነዘባለን ሲሉ ነው ኢንጂነር ታከለ ኡማ በዓሉ ላይ ተናገሩት።
ጅራቶን መጋላፊን ሲኔ ጸራ ከነት ፈየደሜ ገራገሩማ ተኮመሌ ሲንተጃጅሉ።
የአዲስ አበባ ነዋሪዎች በዚህ ህድል በመጠቀም ዓለምንም አድሎ ላገለግላችሁ ሁላችሁንም ለሰማችሁ በዚህ ሀገር ታሪክ ውስጥ የዝችን ሀገር ትልቅ ዋና ከተማ በሚገባት ደረጃ በዓለም መዝገብ ላይ ልናስመዘግባት ከመቼውም በላይ እንሰራለን።
ሴና አዱኛ ረትገልሜ ሱዳፍ ዮምዩ ጫላ ኢኖጀና።
የሶማሌ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የክልሉ ምክትል ፕሬዝዳንት አቶ ሙስጠፌ መሐመድ የኢህአዴግ አጋር ድርጅቶችን በመወከል ባስተላለፉት መልእክት ያለፈው የአንድ ዓመት የለውጥ ጉዞ በሀገሪቱ የዲሞክራሲ ስርዓት ግንባታ ውስጥ ሊካድ የማይችል ሰፊ ድል ማስመዝገቡን ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አድማጮች ወደ ቀጣይ የመጽሔት ርዕስ እንሻገራለን። የሩዋንዳን የጸጥታና ደህንነት ሁኔታ ለማረጋጋት የሚጥሩ ኃይሎች ሲሉ በደፈናው የጠሯቸውን ኃይሎች ከአድራጎታቸው እንዲታቀቡ ፕሬዚዳንት ፖል ካጋሚ አስጠነቀቁ። የሩዋንዳው ዘር የለየ ፍጅት በተፈጸመበት 25ኛ ዓመት መታሰቢያ የትናንት የኪጋሊ ስነ ስርዓት ላይ የተገኙ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ቆመው ያሉ ህይወቶች የሰላምና የመግባባት ደወል እንዲሆኑ ሲሉ ጥሪ አሰምተዋል። ከተለያዩ ምንጮች የደረሱንም ዘገባዎች አቀናይቶ ሰለሞን አባተ ተከታዩን አሰናድቷል።
ሩዋንዳ ለመጪዎቹ 100 ቀናት የዛሬ ሩብ ምዕተ ዓመት አጥልተውባት ያለፉ የጨለማ የግፍና የደም ወራትን እያሰበች ትቆያለች። እነዚህ 100 ቀናት በዘመናችን የሰው ልጅ ታሪክ እጅግ አስከፊ፣ እጅግ ዘግናኝ፣ እጅግ የመከራ ምዕራፎች በተመዘገቡበት ጎሳ የለየ የጭፍጨፋና የፍጅት ትዕይንት ለረገፉ ዝክርና ክብር ይነገርባቸዋል፣ ይዘመርባቸዋል። በሕይወት ያመለጡ ቋሚ እማኞች ሕይወታቸውን ይተርኩባቸዋል። ለሩዋንዳም ለጎረቤቶቿም ለዓለምም ትምህርት ይሆን ዘንድ የዚያ ጥፋት ውጤት ይገለጥባቸዋል። መደማመጥ፣ ሰላም፣ መግባባትና ፍቅር ይሰበኩባቸዋል። እነዚህ 100 የዝግር ቀናት የተጀመሩት ትናንት ዋና ከተማይቱ ኪጋሊ ውስጥ በጅምላ ጭፍጨፋው መታሰቢያ ሐውልት ላይ ቋሚ ችቦ በማቀጣጠልና የአበባ ጉንጉኖችን በማኖር ነበር። እዚያ መታሰቢያ ስር 250,000 የሩዋንዳውያን አስከሬኖች ለዘላለም አርፈዋል። በዚያ ለመቶ ቀናት በዘለቀ ፍጅት ያለቁት ወደ 800,000 የሚሆኑ ቱትሲዎችና ቀልባቸው ለጥልና ደም ለማፍሰስ ያልቆመ ሁቶዎች ነበሩ። ወደ 3,000 የሚሆን ሰው በታደመበት በኪጋሊ የጉባኤ ማዕከል ስነ ስርዓት ላይ የተናገሩት ፕሬዚደንት ፖል ካጋሜ ከጭፍጨፋና ከፍጅቱ ለተረፉት ምስጋና አድርሰዋል።
In 1994, there was no hope, only darkness. Today, light, radiance.
በ1986 ዓመተ ምህረት አንዳች ተስፋ አልነበረም፣ የነበረው ጨለማ ብቻ ነው። ዛሬ ከዚህ ስፍራ ብርሃን ያንጸባርቃል። ለተረፉት ልንል የምንችለው እናመሰግናችኋለን ብቻ ነው። መከራን መቋቋማችሁና ጀግንነታችሁ ሩዋንዳዊን ምግባር በንጹህ ገጽታው ያሳያል።
ፕሬዚደንት ካጋሜ አከታትለው እጅግ የበረታ የማስጠንቀቂያ ቃል አሰምተዋል። እገሌ ግን አላሉም።
Those who think you have not seen enough of the mess and want to mess with us.
እዚህም ሆነ ውጭ ያሉ ሀገራችን የሚበቃትን ያህል ያላየች መስል ሊተናኮሉንና ሊያምሱን የሚፈልጉና የሚያስቡ ሁሉ እነኚህን ሕፃናትና ሀገራችንንም ከአደጋ ለመጠበቅ ስንል ሊገምቱ በማይችሉት ሁኔታ እናተራምሳቸዋለን።
የኛ ነው ብለን የምንጠይቀው የተለየ ቦታ የለም አሉ ካጋሜ አክለው። የኛ የሆነ የምንጠብቀው ቦታ ግን አለን። የውጊያ መንፈሳችን እንደቆመ ነው። እዚህ የተፈጠረው ፈጽሞ አይደገምም። በዚህ የሩዋንዳ ጭፍጨፋ 25ኛ ዓመት ዝክር ሰሞን ሩዋንዳ ከጎረቤቷ ዩጋንዳ ጋር ያላት ግንኙነት የበጎ ጉርብትና አይመስልም። ዩጋንዳ የካጋሜን ተቃዋሚ ቡድኖች ትረዳለች ስትል ኪጋሊ ትከሳለች። ካምፓላ ግን ይህንን ስሞታ ጨርሶ አትቀበልም። ወትሮ በዚህ መሰሎቹ የጭፍጨፋው ዓመታዊ ዝክሮች ላይ የማይጠፉት ፕሬዚደንት ዮዌሪ ሙሴቬኒ ትናንት ኪጋሊ ላይ አልታዩም። የውጭ ጉዳይ ሚኒስትራቸውን ሳም ኩቴሳን ነው እንደርሳቸው ሆነው ሐዘናቸውን እንዲያዝኑላቸው ተዝካሩንም እንዲወጡላቸው የላኩት። ከዚያ በተረፈ ግን ከ10 በላይ የሀገሮች መሪዎች ካጋሜን ከጎናቸው ከኋላቸው ሆነው አጅበዋቸዋል። አንዱም በዚያው በፍጅቱ ሰሞን የተባበሩት መንግስታት ሰላም አስከባሪ ኃይል አባል ሆነው እዚያው ሩዋንዳ የነበሩት የዛሬው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ተናግረዋልም
ፎዞ I return to the land of 1,000 hills under very different circumstances. I am honored to join the people of Rwanda.
የሺህ ኮረብታዎች ምድር ወደ ሆነችው ሀገር ተመልሼ የመጣሁት ጨርሶ በተለዩ ሁኔታዎች ውስጥ ቢሆንም የዛሬ 25 ዓመት በአሳዛኝ ሁኔታ ሕይወታቸውን ያጡትን ለማሰብ ሩዋንዳውያን መካከል በመገኘቴ ክብር ይሰማኛል።
የተለያዩ ታሪኮችና ተሞክሮች ያሏቸው ህዝቦች እጣፈንታቸውን በአንድ ላይ የሚያስተሳስራቸው የጋራ የሆኑ ቁም ነገሮች እንዳሏቸው የጠቆሙት ጠቅላይ ሚኒስትር አብይ በእንዲህ አይነቱ ጊዜ የጋራችንን ህሊና የተናጠል ቁርጠኛነታችንንም ለሰላምና ለመግባባት ጉዳይ ማዋል ይገባን ዘንድ እንጠራለን ብለዋል።
It must not take such atrocity for us to take to wake up and to work toward
እንድንነቃና ሰባዊ መተሳሰራችንን ለማጠናከር እንድንጣደፍ በእንዲህ አይነቱ አረመኔያዊ ጭካኔ ውስጥ ማለፍ አይገባንም።
ጠቅላይ ሚኒስትሩ የዛሬ 24 ዓመት የመንግስታቱ ድርጅት የኢትዮጵያ ኃይል ወጣት ዘማች ሆነው እዚያች ሩዋንዳ ውስጥ ተገኝተው የነበረበት ጊዜ የሀገሪቱና የህዝቧ የበዙ መከራዎች እማኝ እንዲሆኑ እንዳስቻላቸው አስታውሰዋል።
My short engagement in the mission allowed me to bear witnesses to the devastation caused by intolerance.
በተልእኮ ውስጥ የነበረኝ አጭር ቆይታ ያለመቻቻል ጦስ ያመጣውን ጥፋት እንድታዘብ አስችሎኛል። በተመሳሳይ ሁኔታ ደግሞ የመከፋፈል መስመሮችን አልፈን መግባባትን ማዳበር የመቻልን አስፈላጊነት እንድገነዘብ አድርጎኛል።
እንደ ሰው ልጆች አሉ ዶክተር አብይ አህመድ በመቀጠል የማናስተውላቸው ቁም ነገሮች አንዳችን ሌላችንን ፍጹም የምንመስል መሆናችንን ለመገንዘብ አለመታደልና ሁለተኛውም ለራሳችን ዋጋ አለመስጠታችን ነው። እነዚህን የማናስተውላቸውን ቁም ነገሮች መረዳትም ከህመሞቻችን ፈውስን ይሰጡናል፣ በመንዛሪውም ስለሌሎች እንድንጨነቅ ያግዙናል ብለዋል ጠቅላይ ሚኒስትሩ።
It is this particular recognition that has since turned Rwanda into such a remarkable
መገንዘብም ነው ሩዋንዳን የእንዲህ አይነት ድንቅ የሆነ የእርቅ ታሪክ ሀገር እንድትሆን ያደረጋት።
ሩዋንዳውያን ካለፉ ስህተቶቻቸው መማር መቻላቸው ከፍ ወዳሉ ኮረብታዎች አሻቅቦ እንዲወጡ አድርገውታል ሲሉም አክለዋል አብይ አህመድ። ሩዋንዳውያን ለእንዲህ አይነቱ ጠንካራ ተግባር የተጓዙበትን ባህላዊ መንገድም አድንቀዋል። እውነትና እርቅን አብሮ በመፈለግ ተስፋን መልሶ መጨበጥ እንደሚያስችልም ለመላው ዓለም ትምህርት ይሆናል ብለዋል። ጠቅላይ ሚኒስትር አብይ በአስከፊው ጭፍጨፋ ያወደቁትን ነፍስ በሰላም አጸድ እንዲያኖር ተመኝተዋል። የቆመ ሕይወት ሁሉም የሰላምና የመንግስት ደወል እንዲሆን ተጣርተዋል። በዚሁ የኪጋሊ የጉባኤ ማዕከል ላይ የተናገሩት የሩዋንዳው ጅምላ ጭፍጨፋን መዋጊያ ብሔራዊ ኮሚሽን ዋና ጸሐፊ ዣን ዳማሴን ቢዚማና የሰውን ልጅ በጅምላ መፍጀት ድንገት የሚከሰት ሳይሆን የተዘጋጀና የተደራጀ ወንጀል ነው ብለውታል። በትናንቱ የኪጋሊ ስነ ስርዓት ላይ ከተለያዩ ሀገሮች ወደዚያው የሄዱ በተመሳሳይ የጭካኔና የክፋት አድራጎቶች ባሎቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድና ሴት ልጆቻቸውን፣ ሌሎችም ዘመድ አዝማዳቸውን የተነጠቁ እንግዶችና ሀዘንተኞች ተገኝተዋል። ለሁላችንም ብቸኛው መጽናኛችንና ማጽናኛችን ሀዘናችን የጋራችን መሆኑና ትክክለኛ ተግባር ለመፈጸም በጀግንነት ለቆሙ የምንሰጠው ቋሚ ክብር ነው ብለዋል ተጽናኙም አጽናኙም ፕሬዚደንት ፖል ካጋሜ።
በትላንቱ በ25ኛው ዓመት የሩዋንዳ ዘሬሊ የፍጅት ዙሪያ ላተኮረ ዘገባው ሰለሞን አባተን አመሰግናለን። አድማጮች አሁን ተከታዩ ደግሞ ወደ ደቡብ ኢትዮጵያ ይመለሰናል። በደቡብ ክልል ቡሌ ሆራ ተፈናቅለው በመጠለያ ጣቢያዎች ለሚኖሩ 24000 የኮሬ ብሔረሰብ አባላት እርዳታ ማሰባሰብ በሐዋሳ ከተማ ተጀምሯል ይለናል። ተፈናቃዮች ለከፍተኛ ችግር መጋለጣቸውም መገለጡን ጠቅሶ በስብሰባው ላይ የተሳተፉ የብሔረሰቡ ምሁራን መንግስት የህዝብን ደህንነት እንዲያስጠብቅና የህግን የበላይነት እንዲያስከብር በአጽንኦት መጠየቃቸውን ጨምሮ ገልጧል። የኢትዮጵያ ህዝብና መንግስት ድጋፍ በማድረግ ወገንተኝነታቸውን እንዲያሳዩ ተሳታፊዎቹ ጥሪ አቅርበዋል ያለን የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው። ዝርዝሩን ይዟል።
ለተጎጆች እርዳታን ለማሰባሰብ በተጠራው የእርዳታ ስብሰባ ላይ ገለጻ አደረገው የቡሌሆራ ዩኒቨርሲቲ የህግ መምህርና የአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪ ተማሪ የሆኑት አቶ አንዷለም በፍቃዱ በኮሬ ብሔረሰብ ላይ እየደረሰ ያለው ጥቃት አያሌ ጉዳት አድርሷል ብለዋል።
ይህ ጉዳይ የውሃና የመሬት ወይም የሳር ቢሆን የአርሶ አደር ሆኖ ይቀር ነበረ፣ በቀላሉ ይፈታ ነበረ፣ መፍትሄ ያገኝ ነበር። እንደዛ እንዳይዘልቅ ዴሊብሬትሊ እየተሰራ ስለሆነ ጉዳዩ ከቀን ወደ ቀን እየተወሳሰበ ሊቀጥል ችሏል ማለት ነው። ስለዚህ በዚህ 16 ቀበሌያት ላይ የደረሱትን ችግሮች ስንመለከት አንደኛው ሞት ነው። ሁለተኛው ደግሞ የአካል ጉድለት። በቁጥር ደረጃ ስንመለከት 92 ወንድ፣ 2 ሴቶች፣ በጠቅላላ 94 ሰው ሞት፣ 111 ወንዶች፣ 3 ሴቶች አካለ ስንኩል ሆነዋል። 305,954,000 በገንዘብ ሊተመን የሚችል ንብረት ወድሟል። ስለዚህ ይሄ አርሶ አደር በቁጥር 22,000 ተፈናቃይ አለ ማለት ነው።
እነዚህን ተጎጂዎች ለመርዳት በዘላቂነት ማቋቋም በሚቻልበት ቅድመ ሁኔታ ላይ የመከረው በማህበረሰቡ ውይይት ላይ የአርሶ አደሩ ሞትና ስቃይ ስለቀጠለ በተቀናጀ መንገድ ለመርዳትና ከችግራቸው ላይ ለመቀነስ ታስቦ የተዘጋጀ የድጋፍ ጥሪ መሆኑን ተናግሯል። ሰብአዊ ድጋፍና እርዳታም እንደማደረሳቸው የተገለጸ ሲሆን 16 ቀበሌ አርሶ አደሮችም ከማሳቸው ተፈናቅለው የወገኖቻቸውን እጅ ይጠብቃሉ። ከሌላው አካባቢ ጋር የሚያገናኛቸው መንገድም ለሁለት ዓመት ከመንፈቅ በታጠቀ ኃይል ተዘግቶ መቆየቱን የቀድሞ የወረዳው አስተዳዳሪ አቶ አማኑኤል አብደላ ተናግሯል። ለክልሉም ሆነ ለሀገሪቱ መንግስት ጉዳዩን በተደጋጋሚ ጊዜ ብናሳውቅም ይህ ነው የሚባል ምላሽ አልተሰጠንም ነው ያሉትም። ችግሩን ለማቃለል ያስበው በሐዋሳ ከተማና አካባቢ የሚኖሩ የኮሬ ብሔረሰብ ተወላጆች የተፈናቀሉ ዜጎችን ለመርዳት እንቅስቃሴ ተጀምሯል። የእንቅስቃሴው ቡድን አስተባባሪ አቶ ደሳለኝ ጣሶ እንዳሉት አቅማችን በፈቀደ መጠን እርዳታ ለማድረግ ዝግጅት ተደርጓል።
አየን፣ ጊዜው እየተበላ ሄደ። ሞት አልቀረም፣ መፈናቀል አልቀረም፣ መሰቃየቱ አልቀረም። ስለዚህ ይህንን የሚሰቃይ ህዝባችንን እንዴት አድርገን አንድ ላይ ሆነን አቅማችንና ኃይላችንን አቀናጅተን ብነት ነው ብዙ ከችግር ባናወጣቸውም እንኳን ከነሱ ጋር መሆናችንን አብሮነታችንን ለመግለጽ እንንቀሳቀስ የሚል ሀሳብ ያዝንና ተመካክረን ይህን ሀሳብ ይዘን ቀረብን። ድጋፍ አገኘን።
የገንዘብ የአልባሳትና የቁሳቁስ ድጋፍ ለማድረግ የሚያስችል ዝግጅት የተደረገ ሲሆን ለጊዜው መጠኑ ያልታወቀ ገንዘብ በውይይቱ ወቅት ተሰብስቧል። በስብሰባው ላይ የተሳተፉ በሐዋሳና አቅራቢያ የሚገኙ በተለያዩ የስራ መስኮች የሚገኙ የብሔረሰቡ ተወላጆች ተጎጂዎች እስኪቋቋሙ ድረስ ድጋፍ እንደሚያደርጉም ገልጿል። በሐዋሳ ከተማ በንግድ ስራ ላይ የተሰማሩት ወይዘሮ ገነት ኃይለማርያም መንገድ ተዘግቶ ለሁለት ዓመት በመቆየቱ የብሔረሰቡ አባላት ለእንግልት መዳረጉን ጠቅሰው የተቸገሩ ቤተሰቦችን ለመርዳት የኢትዮጵያ ሕዝብ ድጋፍ እንዲያደርግና መንግስት ዝምታውን እንዲያቆም ድምፅ ለማሰማት መምጣታቸውን ተናግሯል። ወይዘሮ ገነት በዚህ ወቅት እንዳሉት በደቡብና በኦሮሚያ መንግስት በኩል በቂ ምላሽ ባለመሰጠቱ በብሔረሰቡ ላይ ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጫና መድረሱን ተናግሯል።
ገበሬው ያመረተውን ምርት በሚፈለገው መጠን ተጓጉዞ እንዳይሸጥ እንዳይለውጥ፣ አርሶ አደሩ በማሳው በስነ ስርዓት አርሶ እንዳይኖር የሞትና የእንግልት እንዲሁም ተማሪዎች በሚፈለገው መጠን ተጉዘው በአካባቢያቸው ካለው ትምህርት ቤት መጥተው እንዳይማሩ፣ የመንገድ መዘጋቶች እና የመሳሰሉት ከዚህም በላቀ ሁኔታ ብዙ ጉዳቶች አሉ።
ኢትዮጵያውያን የኮሬ ህዝብ የተጋረጠበትን ችግር በመረዳት እንዲደግፏቸው ጠይቋል። የኮሬ ህዝብ ማንነታቸው መሰረት ያደረገ ጥቃትና ወረራ የተፈጸመባቸው ነው ያሉት ምሁራን መንግስት በቀጠናው አለ የሚሉት የታጠቀ ኃይል ላይ እርምጃ በመውሰድ የህዝቡን ደህንነት እንዲያስጠብቅና የህግ በላይነት እንዲያስከብር የፖለቲካ ሳይንስ ምሁሩ አቶ ደዩ ሙዳሌ በአጽንኦት ጠይቀዋል።
ለሁለት ዓመት መንግስት ባለበት ሀገር መንገድ ተዘግቷል። በተዘጋው መንገድ 16 ቀበሌዎች ሙሉ ለሙሉ ቤተ እምነቶች ጭምር ወድመዋል። እርምጃ አይወሰድም፣ መንገድ አይከፈትም እና እየደረሰ ያለው ነገር ስትገልጸው ቀውስ ሳይሆን አማራው እየተፈጸመ ያለው ነገር የዘር ማጥፋት ምንለው ነው።
የኮሬ ብሔረሰብ የመኖር ሀብት የማፍራትና የመንቀሳቀስ ህገ መንግስታዊ መብቱ ሙሉ በሙሉ መጣሱንም ገልጸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን በማስታወሻ ስለ አሜሪካ ድምጽ የሳተላይት ስርጭት።
የተከበራችሁ የአሜሪካ ድምጽ አድማጮችና ተከታታዮች፣ በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ ለተወሰነ ጊዜ ተቋርጦ የቆየው የናይል ሳት ስርጭታችን ተስተካክሎ የቀድሞ አገልግሎቱን በመስጠት ላይ መሆኑን ለማስታወስ እንወዳለን። ተፈጥሮ ለነበረው የስርጭት መስተጓገልም ይቅርታ እንጠይቃለን።
በተጨማሪም ዝግጅታችን በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች በጥራት ይደመጣሉ።
እንዲሁም በፌስቡክ በቀጥታ ስርጭት በድረ ገጻችንና አሊያም በፖድካስት መከታተል የምትችሉ መሆናቸውን እንዲሁ ለማስታወስ እንወዳለን። ሁሉን አቀፍ ለሆነ ለሚዛናዊና ለትክክለኛ መረጃ ምንጊዜም ምርጫችሁ የአሜሪካ ድምፅ ሲሆን፣
አሁን ወደ ስፖርት እንሄዳለን። አዘጋጆችና አቅራቢዎች ልበሉ ሰለሞን ክፍሌና ግርማቸው።
እንደምን አመሽታችሁልናል የተከበራችሁ አድማጮቻችን። በመቀሌ ከተማ ሲካሄድ የሰነበተው ሶስተኛው አገር አቀፍ የትምህርት ቤቶች ስፖርት ውድድር በኦሮሚያ ክልል አጠቃላይ አሸናፊነት ተጠናቋል። በእግር ኳስ ለኦሎምፒክ ማጣሪያ በሚደረገው የሴቶች ውድድር ሉሲዎች ወደ ቀጣዩ ዙር አልፈዋል። የማራቶን ውድድሮች ዜናዎችን ማሉን አብራችሁን ቆዩ። የመቀሌውን አገር አቀፍ የትምህርት ቤቶች ስፖርት ውድድር ዜና ላስቀድም። ዘጋቢያችን ሙሉጌታ አጽባሃ ዝርዝሩ አለ።
ለሁለት ሳምንታት በትግራይ ክልል አዘጋጅነት ሲካሄድ የሰነበተው የኢትዮጵያ የትምህርት ቤቶች ስፖርታዊ ውድድር ሲጠናቀቅ በ20 ስፖርት አይነቶች በተካሄዱ ውድድሮች ኦሮሚያ ክልል አሸናፊ ሆኗል። 99 ወርቅ፣ 88 ብርና 61 ነሐሶች በማግኘት ነው አንደኛ ደረጃ የያዘው። የአማራ ክልል ደግሞ 74 ወርቅ፣ 74 ብርና 75 የነሐስ ሜዳሊያ ይዞ ሁለተኛ ወጥቷል። የትግራይ ክልልም 57 ወርቅ፣ 64 ብርና 67 ነሐስ በማግኘት ሶስተኛ ደረጃ ይዞ አጠናቋል። ከ3500 በላይ የተሳተፉበት ከመጋቢት 14 እስከ መጋቢት 28 2011 ዓ.ም ሲካሄድ የቆየው የሀገር አቀፍ የትምህርት ቤቶች ስፖርታዊ ውድድር ቅዳሜ ዕለት ማምሻውን በደማቅ ስነ ስርዓት ተጠናቋል። ስፖርታዊ ውድድሩ ከሁለት ዓመት በኋላ የሐረሪ ክልል የሚያዘጋጀው ይሆናል።
ሙሉጌታ ጽባና መሰግናለሁ። ወደ አዲስ አበባ እንሂድ። ግርማቸው ከበደ አጠር ያሉ ዜናዎችን ይዟል። መቀጠል ትችላለህ ግርማቸው።
ለ2020 የቶኪዮ ኦሎምፒክ የአፍሪካ ዞን የማጣሪያ ጨዋታቸውን እያደረጉ የሚገኙት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ የዩጋንዳቻቸውን በድምር ውጤት 4-2 በማሸነፍ ወደ ቀጣዩ ዙር አልፈዋል። ባለፈው ሳምንት አጋማሽ ሉሲዎቹ በመጀመሪያ ጨዋታቸው 3-0 ሲመሩ ቆይተው በመጨረሻዎቹ ደቂቃዎች በትኩረት ማጣት በተቆጠሩባቸው 2 ጎሎች 3-2 ማሸነፋቸው ይታወሳል። በዩጋንዳው ሉጎጎ ስታዲየም በተደረገው የመልስ ጨዋታ አሰልጣኝ ሰላም ዘራይ የመጀመሪያውን ጨዋታ ከጀመሩት የቡድኑ አባላት መካከል 4 ተጫዋቾችን ቀይራለች። በመጀመሪያው ጨዋታ 2 ጎሎችን ያስቆጠረችው የቡድኑ ኮከብ ሎዛ በራ በመልሱ ጨዋታ ያሸናፊነት ብቸኛዋን ጎል በ66ኛው ደቂቃ ላይ አስቆጥራለች። ሎዛ ከጨዋታው በኋላ በትዊተር ገጿ ባሰፈረችው ጽሑፍ ብቸኛውን የማሸነፊያ ጎል ሳስቆጥር ይህቺ ውብ ሀገርና ህዝቧ ነበር ትዝ ያሉኝ ብላለች። ሉሲዎቹ ከድሉ በኋላ በካምፓላ የኢትዮጵያ ኤምባሲ ግብዣ ተደርጎላቸዋል። ሉሲዎቹ በሁለተኛው ዙር የ2020 የቶኪዮ ኦሎምፒክ የአፍሪካ ዞን ማጣሪያ በነሐሴ ወር አጋማሽ ካሜሩንን ይገጥማሉ። ለመጀመሪያ ጊዜ በምስራቅ አፍሪካ ኦሊምፒክ ኮሚቴዎች ማህበር አዘጋጅነትና በሩዋንዳ አስተናጋጅነት በተደረገው የወጣቶች ኦሊምፒክ ኢትዮጵያውያን አትሌቶች ድል ቀንቷቸዋል። 12 ሀገራትን በአምስት የውድድር አይነቶች ባፎካከረው ውድድር ኢትዮጵያ በአትሌቲክስ ብቻ ተሳትፋለች። በዚህ የወጣቶች ውድድር በ800 ሜትር ሴቶች ፍሬዘውድ ተስፋዬ፣ በ1500 ሜትር ሴቶች መልካም አለማየሁ፣ በ1500 ሜትር ወንዶች መልካሙ ጸጋዬ፣ በ3000 ሜትር ወንዶች መንግስቱ በቀለ የወርቅ ሜዳሊያ አግኝተዋል። ኢትዮጵያ በ800 ሜትር ወንዶችና በ3000 ሜትር ሴቶች የብር ሜዳሊያ ያሸነፈች ሲሆን በ5000 ሜትር ሴቶች የነሐስ ሜዳሊያ አግኝታለች። ኢትዮጵያውያን አትሌቶች በአጠቃላይ 4 የወርቅ፣ 2 የብርና 1 የነሐስ ሜዳሊያ በድምሩ 7 ሜዳሊያዎችን አሸንፈዋል። በኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት ጨዋታዎች መሪው መቀለ 70 እንደርታ ወደ ድል ተመልሷል። 17ኛው ሳምንት በሜዳው ከወልዋሎ አዲግራት ዩኒቨርሲቲ አቻ የተለያየውና በ18ኛው ሳምንት ጎንደር ላይ በፋሲል ከነማ ተሸንፎ የነበረው መቀለ በትግራይ ኢንተርናሽናል ስታዲየም ወላይታ ድቻን አስተናግዶ በ85ኛው ደቂቃ አማኑኤል ገብረ ሚካኤል በፍጹም ቅጣት ምት ባስቆጠራት ጎል ከሁለት ጨዋታዎች በኋላ ወደ ድል መመለሱን አረጋግጧል። በሌሎች ጨዋታዎች ድሬዳዋ ከተማ ጅማ አባጅፋርን 2-0፣ ሲዳማ ቡና አዳማ ከተማን 1-0 ሲያሸንፉ ስሁል ሽረ ከቅዱስ ጊዮርጊስ አቻ ተለያይቷል። ሊጉን መቀለ በ42 ነጥብ ሲመራ ደደቢት በ10 ነጥብ የሊጉ ግርጌ ላይ ተቀምጧል።
አመሰግናለሁ ግርማቸው ከበደን። አድማጮች፣ አሁን ከመሸ በላከልን ተጨማሪ ዜና ዛሬ አዲስ አበባ ላይ በተደረገ የ19ኛ ሳምንት የኢትዮጵያ ፕሪሚየር ሊግ አንድ ጨዋታ ኢትዮጵያ ቡና ከፋሲል ከነማ 0-0 መለያየታቸውን ገልጿል።
በታላቁ የደቡብ ሱዳን ሩጫ የ10 ኪሎ ሜትር ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በደቡብ ሱዳን አሁን ለተመለሰው ሰላም አንድነትና ፍቅር የምስጋና ሩጫ እንደሆነ በተነገረለት ውድድር በሺዎች የሚቆጠሩ የዋና ከተማዋ ጁባ ነዋሪዎች ተሳትፈውበታል። በታላቁ ሩጫ በኢትዮጵያ ትብብር ለሶስተኛ ጊዜ የተዘጋጀው ይህን የ10 ኪሎ ሜትር ውድድር ያስጀመሩት የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር ሲሆኑ የቀድሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት ሙላቱ ተሾመ በውድድሩ ተገኝተዋል። ፕሬዝዳንት ሳልቫ ኪርና የቀድሞ የኢትዮጵያ ፕሬዝዳንት ሙላቱ ውድድሩን ከመስጀመር ባለፈ ተምሳሌታዊ ነው በተባለው የመቶ ሜትር ርምጃ ላይ ተሳትፈዋል። በአትሌቶቹ ውድድር በወንዶቹ ኢትዮጵያውያኑ መብራቱ ገብረ እግዚአብሔርና ደርሰ ኪዳኔ አንደኛና ሁለተኛ በመውጣት ወርቅና ብር ሜዳሊያ ሲያሸንፉ ኤርትራዊው ጎይቶም ሳህለ የነሐስ ሜዳሊያውን ወስዷል። በሴቶቹ ደግሞ የ2011 ቅድሚያ ለሴቶች የ5000 ሜትር አሸናፊ የነበረችው ዓለም ዘርፍ የኋላ የወርቅ ሜዳሊያውን ስትወስድ ደባሽ ገሊላ የብር እንዲሁም ዩጋንዳዊቷ ቼሞስ ቫዮላ የነሐስ ሜዳሊያ አሸናፊ ሆነዋል።
ለማጠቃለል ባሳለፍነው ሳምንት ማብቂያ ቀናት በተለያዩ የዓለም ከተሞች የግማሽና ሙሉ ማራቶን ውድድሮች ተካሂደዋል። በሮተርዳም፣ ዳይጉ፣ ቪየናና ሮም የኮርስ ሬኮርዶች ተሰብረዋል። በሆላንዷ የወደብ ከተማ በሮተርዳም ማራቶን በወንዶቹ ኬንያዊው ማሪዩስ ኪፕሱም 2:04:11 በሆነ ሰዓት ገብቶ የኮርሱን ሬኮርድ አሻሽሏል፣ ሻምፒዮንነቱንም ተከላክሏል። በሴቶች ያሸነፈችው ኢትዮጵያዊቷ አሸቴ በከረናት 2:22:55 የገባችበት ሰዓት በቀድሞዋ የዓለም ሬኮርድ ባለቤት በቴግላ ሎሩፔና በ2012ቱ ኦሎምፒክ ሻምፒዮን ቲኪ ጌላና በቀር ተሻሽሎ አልታየም። ቲኪ ጌላና ባለፈው ዓመት ቫሌንሲያ ላይ 2:21:14 ያጠናቀቀችበት ሰዓት የግሏ ምርጥ ጊዜ ነው። በዳይጉ ማራቶን ትላንት በሁለቱም ጾታ ድል የተቀዳጁት የኬንያ አትሌቶች ናቸው። የወንዶቹን ፌሊክስ ኪፕቺሪር፣ የሴቶቹን ፓሜላ ሮቲች ሁለቱም የኮርሱን ሬኮርድ በማሻሻል ቀድመው ገብተዋል። ኢትዮጵያዊቷ መዲና ደሜ ከአንዲት ሴኮንድ ባነሰ ጊዜ ተቀድማ ሁለተኛ ወጥታለች። ጊዜያቸው በቅደም ተከተል 2:28:10ና 2:29:06 ሆኗል። ወደ ቪየና ስንሄድ በሴቶቹ የኮርሱን ሬኮርድ አሻሽላ በአስገራሚ ሁኔታ በአንደኝነት ያጠናቀቀችው ኬንያዊቷ ናንሲ ኪፕሮፕ ናት። 2:22:12 ተመዝግቧል ጊዜዋ። በወንዶቹ ኬንያዊው ቪንሰንት ኪፕቺምባ በ2:06:56 አንደኛ፣ ለስዊዘርላንድ የሚሮጠው ኢትዮጵያዊ ታደሰ አብርሃም ሁለተኛ ሆኗል። የዩጋንዳው ሰለሞን ሙታይ ሦስተኛ። ወደ ሮም ጎራ ስንል በሴቶቹ ከአንደኛ እስከ ሦስተኛ ያለውን ስፍራ የወሰዱት የኢትዮጵያ አትሌቶች መሆናቸውን እናገኛለን። አንደኛ መገርቱ ዓለሙ 2:22:52፣ ሁለተኛ ሙሉ ሀብት ጸጋ 2:26:41፣ ሦስተኛ ጫልቱ ነገሴ 2:30:45። በወንዶቹም አራቱንም ቀዳሚ ስፍራ የወሰዱት የኢትዮጵያ አትሌቶች ሆነዋል። ዘውዴ፣ ወርቅነህ፣ አዳነና ኢዶ ተከታትለው ገብተዋል። የአንደኛው ሰዓት 2:08:37 ነው። በዚሁ እናበቃለን። በሙሉጌታ አጽባ፣ በግርማቸው ከበድና በራሴ ሰለሞን ክፍሌ ስም እሰናበታለሁ። ሳምንት በተመሳሳይ ጊዜ እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሰለሞንና ሁሉንም ባልደረቦቻችንን ለስፖርት ዘገባቸው እናመሰግናለን። አድማጮች፣ አሁን ወደ ሊቢያ ጉዳይ እናመራለን። የሊቢያ ጦር ኃይሎች አዛዥ የጀኔራል ካሊፍ ሀፍታር ተዋጊዎች የብሔራዊ ጥምረቱን መንግስት የሚመሩት የጠቅላይ ሚኒስትር ፋይዝ አልሳራጅ ደጋፊዎች ላይ ድል እያስመዘገቡ መሆኑ ታውቋል ይለናል። በዚህም ሳቢያ የተባበሩት መንግስታት ድርጅት የሰብአዊ ቀውስ እንዳይከሰት ለተኩስ አቁም ትላንት ያሰማው ተማጽኖ ግን ሰሚ ጆሮ አላገኘም። ዘጋቢያችን ኤድዋርድ ኢራኒያን የጀኔራል ሀፍታር የጦር አውሮፕላኖች ከትሪፖሊ በስተደቡብ የሚገኙ ተፋላሚዎች ላይ ጥቃት አድርሰዋል ሲል ዘገባ አድርሶናል። ትስታ ብላቸው ታቀርበዋለች።
በአማተር ቪዲዮ ቀራጮች የተያዘ ምስል የጀነራል ካሊፋ ሀፍተር ደጋፊዎች ከዋና ከተማዋ ትሪፖሊ በስተደቡብ በሚገኘው ዓለም አቀፍ አውሮፕላን ማረፊያ አካባቢ ይዞታቸውን ሲከላከሉ ያሳያል። የአረብ መገናኛ ብዙሃን እንደዘገቡት አውሮፕላን ጣቢያው እንደ አውሮፓ አቆጣጠር ከ2014 ዓ.ም. ጀምሮ የተዘጋ ሲሆን በጀነራል ሀፍተር ኃይሎች ቁጥጥር ስር ነው የሚገኘው።
ጀነራሉን የሚቃወሙ የሊቢያ ጥምረት ኃይሎች መልሰው ሊቆጣጠሩት እየተዋጉ ነው። የሀፍተር ወታደራዊ ቃል አቀባይ ኮሎኔል ሐሚድ አልሚስማሪ የሊቢያ ብሔራዊ የአየር ኃይል ሰራዊት ጣቢያው ላይ አራቴ በአውሮፕላን ጥቃት አድርሷል ብለዋል። ሆኖም የሀፍተር ኃይሎች በእርስ በርስ ግጭቱ ዓለም አቀፍ ሕግን ያከብራሉ ብለዋል አልሚስማሪ።
قواعد الاشتباك واضحه الاوامر التي اعطيت لاميري القطاعات
የጦርነት ህግጋት የታወቁ ናቸው። በውጊያው ለሚሳተፉ የሚሰጠው መመሪያ ከባድ መሳሪያ እንዳይጠቀሙና ሲቪሎች መኖሪያ ሰፈር ላይ ጥቃት እንዳያደርሱ ነው ብለዋል። የጀነራል ሀፍታር ኃይሎች በመሃል ትሪፖሊ የሚገኝ የሰማዕታት ማዕከል የተባለ ስፍራ እስከሚቆጣጠሩ ድረስ ውጊያውን እንደማያቆሙ አልሚስማሪ ትላንት ለአረብ መገናኛ ብዙሃን ገልጸዋል። ዓለም አቀፍ ውቅና ያለው የጠቅላይ ሚኒስትር ፋይዘር አልሲራጂ ተዋጊዎች ቃል አቀባይ የሀፍተርን ኃይሎች ለመመከት የአጸፋ ጥቃት እንደሚከፍቱ ትላንት ተናግረዋል።
تعلن القوات المسلحه الليبيه عن انطلاق عمليه بركان الغضب وذلك لتطهير كافه المدن.
ጠቅላይ ሚኒስትር ስራጅ ታማኝኑ ሆኑ የሊቢያ ጦር ኃይሎች ያንድነቱን መንግስት የሚያጠቁ ኃይሎችን ከትናንሽና ትላልቅ ከተሞች መንጥሮ ለማውጣት ኦፕሬሽን ቮልካኖ ኦፍ ሬጅ ማለትም የቁጣ ጎመራ ተልእኮ ከፍተዋል ብለዋል ቃል አቀባዩ መሐመድ ቁኒ። በርካታ የሀፍተር ተዋጊዎች ከነመሳሪያዎቻቸው ከትሪፖሊ በስተደቡብ እንደተያዙም ተናግረዋል። ጠቅላይ ሚኒስትር ፋይዝ አልሲራጂ ባለፈው ቅዳሜ በቴሌቪዥን ለህዝብ ባስተላለፉት መልእክት ጀነራል ሀፍተር በሀገር ላይ ክህደት የፈጸሙ ስለሆኑ ድል መመታት አለባቸው ብለዋል።
اذا اصدرنا التعليمات واعلنا حاله النفير العام للقوات المسلحه الليبيه والاجنبيه
አድማጮች ወደ ፕሮግራማችን ወደ መገባደድ እየተጋ ነውና አጠራጠበር ያሉ ዜናዎችን እናሰማለን። በኢትዮጵያ ዙሪያ የተከሰተውን የሰላም መደፍረስ ለማናጋትና ዜጎች የሰላም ዋስትና እንዲያገኙ የፌደራልና የክልል ጸጥታ አስተባባሪ ተቋማት አስፈላጊውን ህጋዊና ተመጣጣኝ እርምጃ እንዲወስዱ ትዕዛዝ መተላለፉን የብሔራዊ ደህንነት ምክር ቤት አስታወቀ። ብሔራዊ ደህንነት ምክር ቤት በመላ ሀገሪቱ እየተስተዋሉ ያሉ የሰላም መደፍረሶችን በአጠቃላይም በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ አካባቢዎች ያለውን የሰላም መደፍረስን በተለየ ትኩረት በመገምገም መግለጫ አውጥቷል። የሀገር መከላከያ ሰራዊት ግጭት ተከስቶ በነበረባቸው በአማራ ክልል ኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች በመግባት የመቆጣጠርና የማረጋጋት ስራ በማከናወን ላይ መሆኑን ገለጸ።
አድማጮች የአሜሪካ ድምጽ ራዲዮ አማርኛ ቋንቋ አገልግሎት በ22 25 እና በ31 ሜትር ባንዶች ለሰኞ ምሽት ያዘጋጀውን እዚህ ላይ አበቃ። የትግርኛ ስርጭት ይቀጥላል። ስለዚህ በሚሰሙት ዜማ የዛሬውን እንሰናበታለን። ነገ እንገናኝ።
ما فيش فيه